እንደምናመሻችሁ የጋቢና ቪ አድማጮች የዕለተ አርብ ጥቅምት 5 2014 ዓ.ም ምረት ምሽት ዝግጅታችን ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ ጀምሯል። ዛሬም እንደተለመደው ለእናንተ ያልናቸውን ፕሮግራሞች አሰናድተን አብረናችሁ እናመሻለን። ከነዚህ መካከል በየአመቱ በዋሽንግተን ዲሲ የሚካሄደው የአፍሪካ ሩጫ የፊታችን ቅዳሜ ይካሄዳል።
በዋነኛነት ቁጥራንት ትውልደ ኢትዮጵያውያንና ሌሎች የአፍሪካ ወንድምና እህቶቻችንን በጋራ ለማገናኘት ለማቀራረብ ታስቦ የሚዘጋጅ ዝግጅት ነው።
የሩጫውን አዘጋጅ ዶክተር ጋሻው አብዛን ነው የሰማችሁት። ስለ ዓላማውና አጠቃላይ የውድድሩ ሁኔታ የሚዳስስ አንድ ዘገባ ይኖረናል።
የተመረቀ ያለው የእሱ የህይወት ታሪኩን አስመልክቶ ራሴ የጻፈው ነው እና በዛ ውስጥ የእሱ የፖለቲካ አመለካከቱን፣ የኖረውን ኑሮ፣ ስኬቱን እውነተኛ የሆነ ድምፁን ነው የምታዩት በዛ መጽሐፍ ላይ።
አሁን ደግሞ የሰማችሁት የሎሬት ለማጉያ ልጅ ወይዘሮ ሰላማዊት ለማን ነው። የሎሬት ለማጉያን ስራዎች ለመዘከር የሚደረግ አንድ እንቅስቃሴን የሚያስቃኝ ዘገባ ይኖረናል። አብራችሁን ካመሻችሁ ሌሎች ጥንቅሮችም አዘጋጅተናል። ሰዓት እንደፈቀደም ጣዕም ያላቸው ሙዚቃዎች እንጋብዛችኋለን። ፕሮግራሙን በመምራት አብሬያቸው የማመሸው እኔ ስመኝሽ የቆየነኝ፣ በቅንብሩ ንጉሱ ታምሬ አብሮኛለ። አሁን በቅድሚያ ሀብታሙ ስዩም የሀገር ውስጥና የውጭ ዜናዎቻችንን ሊያሰማን ተዘጋጅቷል። ወደ ሀብታሙ።
አመሰግናለሁ ስመኝሽ። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን የኬንያ አቻቸው ኡሁሩ ኬንያታን በዋይት ሀውስ አግኝተው አነጋግረዋል። ፕሬዚደንት ባይደን ስልጣን ከያዙ ወዲህ ያነጋግሯቸው የመጀመሪያው አፍሪካ መሪ ኬንያታ ሆኗል። የሁለቱ ሀገራት ስትራቴጂካዊ ትብብር አስፈላጊ መሆኑን የገለጹት ባይደን ሁለታችንም ቁልፍ ቀጠናዊና ዓለም አቀፍ ተግዳሮቶችን በተመለከተ መነጋገር አስፈላጊ መሆኑን ያመንበት ይመስለኛል ሲሉ አክለዋል። ዋይት ሀውስ ባወጣው መግለጫ በውይይቱ ሁለቱ መሪዎች ለዲሞክራሲና ሰብአዊ መብቶች መከታ ለመሆን፣ ቀጠናዊ ሰላምና ጸጥታን ለማሻሻል እንዲሁም ምጣኔ ሀብታዊ ብልጽግናን ለአየር ንብረት ተስማሚ በሆኑ መፍትሄዎችና ታዳሽ ኃይሎችን በመጠቀም ለማፋጠን ስላላቸው ቁርጠኝነት ተወያይተዋል። ዋይት ሀውስ በመግለጫው ሁለቱ መሪዎች ግልጽና ተጠያቂነት ያለበት የፋይናንስ ስርዓት መዘርጋት ያለውን አስፈላጊነት እንዲሁም በሶማሊያና ኢትዮጵያ ላሉ ግጭቶች ሰላማዊ መፍትሄዎችን ማምጣት ስለሚቻልበት ሁኔታ መክረዋል። የኬንያ ጎረቤት በሆነችው ኢትዮጵያ ሰሜናዊ ክፍል ጦርነት ከተቀሰቀሰ አንድ ዓመት ሊደፍን ተቃርቧል። ግጭቱ ቁጥራቸው በውል ያልታወቁ ሰዎችን ለሞት ዳርጓል። ከሟቾች ቁጥር ጋር በተያያዘ ስምምነት ባይኖርም በተባበሩት መንግስታት ድርጅት ግምት 5.2 ሚሊዮን ያክል ሰዎች ለሰብአዊ ቀውስ፣ 63 ሺህ ያክሉ ደግሞ ወደ ጎረቤት ሀገር ሱዳን እንዲሰደዱ ተገደዋል። ከውይይቱ በኋላ ባይደን የምስራቅ አፍሪካን ሰላምና ደህንነት ለማሻሻል ዩናይትድ ስቴትስ እና ኬንያ ተጨማሪ ሊያደርጓቸው በሚችሏቸው ተግባራት ዙሪያ መወያየታቸውን ተናግረዋል። ሁለቱም መሪዎች ኢትዮጵያን በስም አልጠሩም። ይሁንና የዋይት ሀውስ ቃል አቀባይ ጄን ሳኪ ሀገር እንደተወያዩ አረጋግጠዋል። በመንግስት የሚተዳደረው የፓኪስታን ዓለም አቀፍ አየር መንገድ የጎረቤት ሀገር አፍጋኒስታን ታሊባን ባለስልጣናት ጣልቃ ይገባሉ በሚል ክስ ወደ አፍጋኒስታን ካቡል የሚያደርገውን በረራ ማቋረጡን ትናንት አስታውቋል። ውሳኔው የመጣው የታሊባን ባለስልጣናት የፓኪስታኑ አየር መንገድ የሚያስከፍለውን የበረራ ዋጋ የማይቀንስ ከሆነ የበረራውን መስመር ልናቋርጥ እንችላለን የሚል ማስጠንቀቂያ ባወጣ በተመሳሳይ ቀን ነው። የፓኪስታን አየር መንገድ ቃል አቀባይ አብደላ ካህን ለቪኦኤ ትናንት በሰጡት መግለጫ ከእስላማባድ ወደ ካቡል የምናደርገውን በረራ ላልተወሰነ ጊዜ አቋርጠናል ብለዋል። የፓኪስታን አየር መንገድ ወደ አፍጋኒስታን የሚበረው ለሰብአዊ እርዳታ ሲባል ብቻ ነው ያሉት ቃል አቀባዩ የፓኪስታን አየር መንገድ አፍጋኒስታንን ከተቀረው ዓለም ጋር የሚያገናኝ ብቸኛው አየር መንገድ መሆኑንም ተናግረዋል። ነጠላውን የጆንሰን ኤንድ ጆንሰን የኮቪድ-19 ክትባት የወሰዱ ሰዎች ከፋይዘር ወይንም ሞደርና በሚወስዷቸው የማጠናከሪያ ክትባቶች የበለጠ የመከላከል አቅም ሊያገኙ እንደሚችሉ አንድ አዲስ የክሊኒካል የመጀመሪያ ጥናት ውጤት አስታውቋል። በዩናይትድ ስቴትስ ብሔራዊ የጤና ተቋም የተደረገው ጥናት እንዳመለከተው የጆንሰን ኤንድ ጆንሰን ክትባትን የወሰዱ ሰዎች የሞደርና ማጠናከሪያ ክትባት ከወሰዱ በኋላ የሰውነት የተፈጥሮ መከላከያ አቅማቸው 76 ጊዜ እጥፍ አድጓል። የፋይዘርን የማጠናከሪያ ክትባት ከወሰዱ በኋላ 35 ጊዜ እጥፍ ከሚያደርገው የተፈጥሮ መከላከያ ጋር ሲነጻጸር ከእጥፍ በላይ የሚባል መሆኑን አሳይተዋል። አጥኚዎቹ ሁለተኛው የጆንሰን ኤንድ ጆንሰን ክትባትን የወሰዱ የሰውነት የተፈጥሮ መከላከያ አቅማቸው የሚያድገው በአራት እጥፍ ብቻ መሆኑን አመላክተዋል። ጥናቱ ይፋ የተደረገው የዩናይትድ ስቴትስ የምግብና የመድኃኒት አስተዳደር አንድ የጆንሰን ኤንድ ጆንሰን እና ሌላ ሁለት የሞደርና ክትባትን እንደ ማጠናከሪያ ክትባት የመስጠቱን አስፈላጊነት መወሰን ይቻል እንደሆነ ለመነጋገር የሁለት ቀን ስብሰባ ካደረገ በኋላ ነው። በኮቪድ-19 ወረርሽኝ ምክንያት ባለፈው ዓመት ሳይካሄድ የቀረው ከአፍሪካ ስመጥር የፊልም ፌስቲቫሎች መካከል አንዱ የሆነው ፓን አፍሪካን ፊልም ፌስቲቫል በሳምንቱ መገባደጃ ዳግም በቡርኪና ፋሶ ይከፈታል። 52 ዓመታትን ያስቆጠረው በምህፃሩ ፌስፓኮ ተብሎ የሚጠራው ፌስቲቫል ዘንድሮ ወደ 30 ከሚጠጉ ሀገራት የመጡ ፊልሞች ይቀርቡበታል። የሲኒማ ባለሙያዎችና አፍቃሪያን ከአፍሪካና ከሌሎች ስፍራዎች ወደ ዋጋድጉ ያመራሉ። ሀገራቸውን በዘጋቢ ፊልም ዘርፍ ከወከሉት መካከል አንዱ የሆነው የቡርኪናቤው ባለሙያ ማውሞኑ ይሳኖ ነው። ኦመኔ በሌሊት የሴተኛ አዳሪነትን ስራ የሚሰሩ ሴቶችን ልጆች ስለሚጠብቁ ሞግዚቶች የሰራውን ፊልም ለማሳየት ተሰናድተዋል። የፌስቲቫሉን ታላቅነት ያወሳው የፊልም ባለሙያ በፌስቲቫሉ ላይ ፊልሙ መታየቱ ከአፍሪካ አልፎ በመላ ዓለም እንደመታየት መሆኑን ጠቁሟል።
ሰላሙን ለዜናው አመሰግናለሁ። እያዳመጣችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ፕሮግራማችን ከመደበኛዎቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በተጨማሪ በሬዲዮ ቴሌቪዥን መተላለፍ ጀምሯል። ኢትዮ ሳት ላይ ታገኙናላችሁ። አስተያየት ካላችሁ በፌስቡክና በትዊተር የማህበራዊ ትስስር ገጾቻችን አት ቪኦኤ አማሃሪክ ብላችሁ ልታደርሱን ትችላላችሁ። አሁን ወደ ቀዳሚው ዝግጅታችን እንለፍ። ታላቁ የአፍሪካ ሩጫ በየዓመቱ በዋሽንግተን ዲሲ የሚካሄድ ትውልደ ኢትዮጵያውያንና አፍሪካውያንን ለማቀራረብ ታስቦ የተሰናዳ ዝግጅት ነው። በኮቪድ-19 ስርጭት ምክንያት ባለፈው ዓመት ያልተካሄደው ይህ የስፖርትና በጎ አድራጎት ዝግጅት የፊታችን ቅዳሜ ረፋድ ላይ የሚከናወን ሲሆን በርካታ ሰዎች በውድድሩ ለመካፈል ተመዝግበዋል። ሀብታሙ ስዩም ምሽቱን የዝግጅቱ አዘጋጅ የሆኑትን ዶክተር ጋሻው አብዛን አግኝቶ አነጋግሯቸዋል። ከስፖርት የተሻገረው ዝግጅት ያነገባቸውን ዓላማዎች ከሚያስረዱበት ይጀምራል።
ይህ ዝግጅት ከሩጫ በላይ ነው። በተለያዩ ምክንያቶች ሶስት ዓላማዎች ነው ያሉት። የመጀመሪያው ዓላማ የትኛውም ሀገር የተለያዩ ማህበራዊ፣ ባህላዊ፣ ሃይማኖታዊ ሀብት አለው እና እኛም ሀገር አትሌቲክስ ወይም ሩጫ አንድ ሀብታችን ነው የምንቆጥረው እና እሱን ተንትረሰን በዋነኛነት ቁጥር አንድ ትውልደ ኢትዮጵያውያንን እና ሌሎች የአፍሪካ ወንድምና እህቶቻችንን በጋራ ለማገናኘት ለማቀራረብ ታስቦ የሚዘጋጅ ዝግጅት ነው። በቁጥር አንድ አላማው ኢትዮጵያውያኖችንም ሆነ ሌሎች አፍሪካ ወንድምና እህቶቻችንን። በሁለተኛነት ደረጃ እዚህ ሀገር ተወልደው ያደጉ ህጻናትን ወደ ባህላቸው፣ ወጋቸው፣ ወደ ሀገራቸው የበለጠ ለማቀራረብ የበለጠ ያልኩበት ምክንያት እንግዲህ ወላጆች በተለያየ መንገድ የራሳቸውን የሆነ ጥረት ያደርጋሉ። ከዛ ደግሞ ባሻገር ከተለያየ የዚህ የአሜሪካ ግዛት የሚመጡ ለምሳሌ ከአትላንታ ሚችገን የሚመጡ አሉ፣ ከዳላስ የሚመጡ አሉ፣ ኮሎራዶ የሚመጡ አሉ እና ከነዚህ አይነት የመጡ ህጻናት ጋር አንድ ላይ ሆነው የማውራት የልምድ መቀያየር እድሉን ይሰጣቸዋል። ሶስተኛው ደግሞ በየአመቱ እንደምናደርገው ከዚህ ዝግጅት የሚገኝ ከገቢው የተወሰነ ድርሻ ለበጎ አድራጎት ድርጅቶች ይደረጋል እና በዚህ አመት ከእያንዳንዱ የሚገባው ተመዝጋሪ ክፍያ $5 ለመሰረት መብራቴን አምባሳደር አድርጎ ለሾመው የልብ ህሙማን እና የህጻናት መርጃ ድርጅት ድጋፍ ይደረጋል። ሀብታም፣
የዘንድሮ ዝግጅት ይዘቶች ምንድን ናቸው? የቶቹ ታዋቂ ሰዎችስ ይሳተፋሉ? ከዚህ በፊትም የተለያዩ ታዋቂ ሰዎች መሳተፋቸውን ታሳቢ በማድረግ ነው።
በተለየ ለየት የሚያደርገው ምንድን ነው? በሁለት መንገዱ ነው። አንደኛ የህፃናቶቹ ዝግጅት ሰፋ ብሎ በሚካሄድበትን እንዲሆን ጥረት አድርገናል። ሁለተኛ ደግሞ ሀብታሙ እንደምታውቀው ትላልቅ ስሞች ኢትዮጵያን በኦሎምፒክና በዓለም ሻምፒዮና ስሟን ያስጠሩ ጀግኖች እዚህ ሰሜን አሜሪካ በተለያየ ግዛት በተለያየ ምክንያት እየኖሩ የሚገኙ አሉ። እንደነ ሚሊዮን ወልዴ፣ ኃይሉ መኮንን ያሉ ሯጮችን፣ ሙልጌታ ወንድሙ ያሉ ሯጮች እና ለእንደነሱ አይነት ሯጮች ብዙሃኑ በፊት ከህፃናቶቹ በኋላ ከፊት ለፊት ሆነው የሚወዳደሩበትም ዝግጅት አለ። ያ ዝግጅት እኚህን የቀድሞ አትሌቶችን ለማሰብ ለማክበር እና ምስጋና ለማቅረብ በሚል የሚካሄድ ነው። ስመጥር የሆኑ አትሌቶች ናቸው። ከ25 በላይ ስመጥር የሆኑ በጠቅላላ ግን በዚህ በሩጫ ዓለም ውስጥ ህይወታቸው ያለፈ 54 በስማቸው የተሰራ ቁጥር አለ የሚሳተፉበት ዝግጅት የሚሆነው ከዛ ደግሞ ሶስተኛ ከአዲስ አበባ ድረስ ቁጥሬ ዱለቻ የኦሎምፒክ ምክትል ፕሬዚዳንት ብርሃኔ አድሬ የሚገኙበት እነ ገንዘቤ ዲባባ፣ ስለሺ ስህን፣ ደራርቱ ቱሉ በዋና ክብር እንግዳነት የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚደንት ጨምሮ ሌላ በርካታ ሰዎች የሚገኙበት ዝግጅት ነው የሚሆነው። ይሄ ለየት ያደርገዋል። ሀብታም፣
የተለያዩ መልእክቶች ደምቀው እንዲሰሙበት የሚፈለግ አይነት ዝግጅት ይመስለኛል። በዘንድሮ ዝግጅት ምን አይነት መልእክቶች የበለጠ እንዲጎሉ ኢትዮጵያውያን ትውልደ ኢትዮጵያውያን እንዲነጋገሩባቸው እንዲወያዩባቸው ትፈልጋላችሁ? በዚሁ አጋጣሚ የሚገናኙ ሰዎች
በጣም ጥሩ ጥያቄ ነው። መሪ ቃላችን አብሮነት መሻል ነው የሚል ነው። አብሮነት መሻልን በብዙ መንገዱ ልናየው እንችላለን። በኢኮኖሚው፣ በባህሉ፣ በሃይማኖቱ፣ በፖለቲካው አብሮነት መሻል ነው ብለን እናምናለን እና በዛ ዙሪያ ላይ ነው እንደ መሪ ቃል ሆኖ እያጠነጠነ እና እኛም በህዝቡ ዘንድ የመነጋገሪያ ርዕስ ሆነው መታሰብ እንዲችል ታስቦም ደግሞ ወደ ተግባር የሚሻገርበትን መንገድ እንዲያገኝ የምናልመውና ተስፋ የምናደርገው።
የዘንድሮ ውድድር የኮቪድ-19 ድባብ ባልጠፋበት ሁኔታ ነው የሚደረገው። ልዩ የጥንቃቄ እቅዶችስ አሏችሁ ወይ? በተሳታፊዎች ቁጥር ላይ ምን አይነት ጫና ፈጠረ?
በመጀመሪያ ደረጃ የዋሽንግተን መንግስት እንደዚህ አይነት ጋዘሪንግ በምናደርግበት ጊዜ ቁጥሩን ገድቦታል፣ የምናሳትፈውን ተሳታፊዎች ቁጥር። በሁለተኛነት ደግሞ እኛም ተሳታፊዎች በሚችሉ መንገድ ማስክ እንዲያደርጉ ከዛ በተረፈ ደግሞ ሳኒታይዘሮችን በመጠቀም የበኩላችንን ጥረት እናደርጋለን።
በዋዜማው የሚደረግ የምስጋናና የሽልማት መሰናዶ ስለመኖሩም ሰምተን ነበረ።
ታላቅ አፍሪካ ሩጫ አላማው ያለንን ሀብት ተጠቅመን የተለያዩ አላማዎችን ማሳካት ነው። ከዛ አንዱ አካል የሆነው ምንድን ነው ኢምፓክት አዋርድ የሚባል አለን። ኢምፓክት የሚለውን በአማርኛ ኩሌታው በእኛ አእምሮ ውስጥ ያለውን እሳቤ መግለጹ በአርአያነት፣ በስኬታማነት ወይም በተነሳሽነት ወይም
በመልካም ተጽዕኖ ፈጣሪነት
አላማው እንደ ሩጫው በሙሉ ያለን ሀብት ስል ለኢትዮጵያ በድርቅ የምንታወቅ ሀገርን ቀይሮ በሩጫ እንድንታወቅ ያደረገው አትሌቲክሱ ነው። አትሌቶቻችን ናቸው። እዛውም ደግሞ በአትሌቲክሱ መስክ የሚሆን በስነ ጥበቡ፣ በስራ ፈጠራ ዙሪያ እኛን ኢትዮጵያውያኖችንም ሆነ አፍሪካውያኖችን ያገዙ ያነሳሱ ተምሳሌት የሆኑ ሰዎችን አክብረን ለተለያየ ለተጨማሪ መልካም ስራ እንዲሰሩ ምስጋና የምናቀርብበት ፕሮግራም ነው። የዘንድሮ ተወዳዳሪዎች በሶስት ዘርፍ ነው፣ በስፖርት፣ በስነ ጥበብና በስራ ፈጠራ የሚሸምነው ነገ ማታ ላይ። እንደሚታወሰው በመጀመሪያው ሩጫ ዝግጅት ዋዜማ ላይ ሶስት ሰዎች በእነዚሁ ዘርፎች ከስፖርቱ ኮማንደር አትሌት ደራርቱ ቱሉ፣ በስነ ጥበቡ አርቲስት ቴዲ አፍሮ ወይም ቴድሮስ ካሳሁን እና በስራ ፈጠራው ደግሞ ሚስተር ማርክ ኢትዮጵያ ውስጥ ብዙ ዩኒቨርሲቲዎች እና ሃይስኩሎች ላይ በቴክኖሎጂ ዙሪያ ስቲም ፓወር የሚባል ድርጅት ተሸልመዋል እና በዚሁም ዓመት እንደዚሁ ስማተር የሆኑ ትልቅ አስተዋጽኦ ያደረጉ ሶስት ሰዎች በዘንድሮ ዓመት ላይ ሽልማት ያገኛሉ።
እንደዚህ ያለ ዝግጅት ያውም በባህር ማዶ ለማዘጋጀት ትልቅ ፈተና፣ ትልቅ መሰናክል ያለው ይመስለኛል። ምን አይነት ፈተናዎች እስከዛሬ ድረስ ገጠሟችሁ? በምን ሁኔታ ተፈቱ?
ሰሙ፣ እንግዲህ ይሄ ዝግጅት ወጣትና አዳጊ ዝግጅት ነው እና ብዙ አንተ እንዳልከው ፈተናዎች አሉ። በተለይ ደግሞ በሰው ሀገር እንዳልከው ስላ ሰምርበታለሁኝ ያጋጠሙን ችግሮች አሉ፣ በርካታ አሉ። የሚፈታተኑም ነገሮች ቀላልም አይደለም። በጎ አድራጎት ድርጅት ተመስርተው የሚሰራ ድርጅትም ነው። ብዙ ልዘረዝር ይችላለሁ። በዋናነት ግን እዚህ ሀገር የሰው ኃይል ለምሳሌ ቮለንትሪዝም ወይም ደግሞ በጎ ፈቃድ አገልግሎት የምንለው በአማርኛ እጥረት አለ። ያንን ባህል ልናዳብር ይገባል እና ምናልባት ገና እያደገ ያለ ጉዳይ ስለሆን ይችላል። ግን ወደፊት በዛ ዙሪያ ላይ በዚህም የአንተንም ዝግጅት የሚያዳምጡ ሰዎች መደገፍ ከፈለጉ ባካችሁ፣ ብዙ ሰዎች እንፈልጋለን በዚህ ዝግጅት ላይ እንድታግዙን፣ የአሁኑም ባይሆን ስለደረሰ የሚቀጥለው ላይ የሚል መልእክት ነው ማስተላልፎ ነው። እሱም ፈተና ነው፣ ቮለንተሮችን ወይም ደግሞ በጎ ፈቃድ አገልግሎት የሚሰጡ ሰዎችን ማግኘት ከብዙዎቹ አንዱ።
እጅግ በጣም አመሰግናለሁ ዶክተር ጋሻው አብዛ። ታላቁ የአፍሪካ ሩጫ በዲሲ ወይም ግራንድ አፍሪካን ረን የተሰኘውን ዝግጅት በተመለከተ ለሰጠህን ማብራሪያ በእጅጉ አመሰግናለሁ።
አመሰግናለሁ ሀብታሙ። እኔም እግዚአብሔር ይስጥልኝ።
ፕሮግራማችን ከአሜሪካ ድምጽ ራዲዮ እንደቀጠለ ነው። ባለፈው አመት ከዚህ ዓለም በሞት የተለዩት የሎሬት ለማጉያ ስራዎችን ለመዘከር የፋውንዴሽን ማቋቋማቸውን ቤተሰቦቻቸው ይፋ አድርገዋል። በህይወት ያሉ የክብር ዶክትሬት የተሰጣቸው ሎሬት ለማጉያ በፍየል ቆዳ ላይ ስዕል በመሳል ብቸኛውና የመጀመሪያው ሰዓሊ ሲሆኑ ስራቸውን ለትውልድ እንዲተላለፍ የህይወት ታሪካቸውን አስመልክቶ የተጻፈ መጽሐፍ ተመርቋል። የአባታቸውን ፈለግ መከተላቸውን የሚናገሩት ወይዘሮ ሰላማዊት ለማ በበኩላቸው ፋውንዴሽኑ የተቋቋመው የአባታቸውን አላማ ለማሳካት መሆኑን ተናግረዋል። ፀሐይ ዳምጠው ተጨማሪ አላት።
በህይወት ያሉ የክብር ዶክትሬት የተሰጣቸው ሎሬት ለማጉያ በፍየል ቆዳ ላይ ስዕል በመሳል ብቸኛውና የመጀመሪያ ሰዓሊ ናቸው። ሎሬት ለማጉያ በ92 ዓመታቸው ያረፉ ሲሆን እድሜያቸውን በስዕል ስራ ያሳለፉ እንደሆነ ይነገርላቸዋል። አንደኛ አመት የመታሰቢያ ዝግጅት በአዲስ አበባ ኦሮሞ ባህል ማዕከል በተሰናዳበት ዕለት በስማቸው ፋውንዴሽን መቋቋሙን ቤተሰቦቻቸው አብስረዋል። የዘርፈ ብዙ ባለሙያ የሆኑት ልጃቸው ወይዘሮ ሰላማዊት ለማ ስለ ፋውንዴሽኑ አላማ ይናገራሉ።
ያው እንግዲህ የፋውንዴሽኑ አላማ ዋናው እሱን መተካት ነው። የእሱ የጥበብ ስራው በዓለም ዙሪያ እንዲሰራ ድሮም እሱ በህይወት እያለ ያሰራ ስለነበረ ይጥር ስለነበረ ከተለያዩ ሀገሮች ጋር ካልቸራ ኤክስቼንጅ ያደርግ ስለነበረ ያንን በመመርኮዝ ፋውንዴሽኑ በተጨማሪ እሱ ትምህርት ቤት ላይ ብዙ ይሰራል፣ ቅርሶች ላይ ብዙ ይሰራል እና የእሱ የጀመረውን ነገር ማስቀጠል በሚለው ነው።
ሎሬት ለማጉያ በህይወት እያሉ የራሳቸውን የግል ታሪክ በመጽሐፍ መልክ አሰናድተው ያስቀመጡ ሲሆን አሁን ላይ መጽሐፉ ዘመን ተሻጋሪ እንዲሆን ቤተሰቦቻቸው አሳትመው አስመርቀዋል ይላሉ ወይዘሮ ሰላማዊት።
እየተመረቀ ያለው የእሱ የህይወት ታሪኩን አስመልክቶ ራሱ የጻፈው ነው እና በዛ ውስጥ የእሱ የፖለቲካ አመለካከቱን፣ የኖረውን ኑሮ፣ ስኬቱን እውነተኛ የሆነ ድምፁን ነው የምታዩት በዛ መጽሐፍ ላይ። እኛ ለሚቀጥለው ለልጆቹና ለልጅ ልጆቹ እንዴት አድርገን ያንን ትግል በህይወታችን ያለውን ነገር እንዴት ማለፍ እንዳለብን ሁሉን ነገር ሳይደብቅ የጻፈበት መጽሐፍ ነው እየተመረቀ ያለው።
የአባታቸውን ፈለግ መከተላቸውን የሚያወሱት ወይዘሮዋ ከአምስቱ የሎሬት ለማጉያ ልጆች መካከል አራቱ በፍየል ቆዳ ላይ ስዕል ይስላሉ። የልጅ ልጆቻቸውም እንደዚሁ ያረጋሉ። እናም ተተኪ አፍርተዋል ብለዋል። ሎሬት ለማጉያ ሀሳባቸውን የህዝባቸውን ችግር፣ ያኗኗር ዘይቤ፣ ወግና ባህል፣ በአጠቃላይ ሁሉንም የህይወት መስተጋብር በስዕል ነው የሚገልጹት ያሉት ደግሞ የሙያ አጋራቸው አርቲስት ግርማ ቡልቲ ናቸው።
በእውነቱ ይሄ ለክቡር ዶክተር አርቲስት ለማጉያ የተመሰረተው ፋውንዴሽን ለብዙ አርቲስቶቻችን በተለይ ኢትዮጵያ ውስጥ ላሉ አርቲስቶች ከፍተኛ የሆነ አርአያነትና ምሳሌ ያለው ነው። ምክንያቱም እሳቸውን በምናይበት ጊዜ እንደ አንድ ክልል የሚወሰኑ አይደለም፣ እንደ አንድ ሀገር የሚወሰኑ አይደለም። ዓለምን የሚወክሉና ብዙ ጊዜ ባህላቸውን፣ ታሪካቸውን፣ ትውልዳቸውንና የዚችን ሀገር መልካም ገጽታ ለሌላኛው ዓለም በአርት በስነ ጥበብ ታሪክ ውስጥ እንዴት ማንጸባረቅ እንደሚቻል ለሌሎች ከእሳቸው ቀጥለን እየመጣላለን አርቲስቶች ከፍተኛ አርአያ የሆኑ ሰው በመሆናቸው ለኒህ አይነት ሰው እንደዚህ አይነት የመታሰቢያ ፋውንዴሽን መመስረቱ በጣም አስፈላጊና ለኢትዮጵያ አርቲስቶች በሙሉ ትልቅ ሞራልና መነሳሳትን የሚፈጥር ነው።
የኚህ እንቁ ሰው ስራዎችን ማስቀጠል ዘርፉን ከማበረታታት አልፎ ሀገራዊ ፋይዳ አለው ያሉት ደግሞ የቀድሞ የኦሮሚያ ባህልና ቱሪዝም ኃላፊ አቶ ከበደ ደሳ ናቸው።
ስራቸው ለየት የሚሉበትና ስማቸው የሚነሳበት በቆዳ ላይ ስዕል በመሳል ነው የሚታወቁት። ይሄ እንደ ሀገርም እንደ ህዝብም እንደ ኦሮሞ ህዝብም እንደ ኢትዮጵያም እንደ አፍሪካም እንደዚህ አይነት ሙያ እጅግ ክሬቲቪቲ ያለውና የሚደነቅ የትም ሀገር የማይገኝ ተወዳዳሪ የሌለው ስራ ነው። የአገር ክብር ሀገርን የሚያስከብር ስራ የሰሩ በስማቸውም በስራቸውም ለሚዝን በሚል ቅጽል ስም የሚታወቁት በአፍሪካ ደረጃ ትልቅ አንጋፋ አርቲስት፣ ብቸኛ አርቲስት በዚህ ሙያ የሚታወቁ ሰው ናቸው። እንግዲህ በተለያየ መንገድ ነው እሳቸውን አስተዋጽኦ የምናየው። አንደኛ ስራው ራሱ ያልተለመደ ነው፣ በዓለም ላይ ያልተለመደ ሙያ ነው። በቆዳ ላይ እንደዚህ ስዕል መሳል አልተለመደም። አዲስ ፈጠራ አምጥቷል ማለት ነው። በአርቱ ዘርፍ እጅግ ከፍተኛ አስተዋጽኦ ነው ያለው። ለሀገር የማያልፍ ነገር የሰራ ሰው እሳቸው። በሀገር ወዳድነታቸው ይታወቃሉ። ማንነታቸውን እያከበሩ እያሰፉ እያስተዋወቁ ለሀገርም አንድነት ለእኩልነትም እጅግ በጣም የታገሉ እና በዚህም ምክንያት በተለያዩ ጊዜያት በተለያዩ ስርዓት ውስጥ ወቀሳ የደረሰባቸው እና መከራ ያዩ ታላቅ አንጋፋ አርቲስት፣ አስተማሪ፣ የሀገር ኩራት፣ የኦሮሞ ኩራት የሆኑ ሰው ስለሆኑ ይሄ ይገባቸዋል በሚል ነው። እንግዲህ እሳቸውን ብቻ አይደለም አርቲስቶቻችን፣ ትላልቅ አርቲስቶቻችንን እውቅና እንሰጣለን። ከዚህ ጋር በማያያዝ ነው ፋውንዴሽናቸው መመስረትም ዛሬ መታሰቢያ መደረጉ።
በሎሬት ለማ ጉያ ስም የተመሰረተው ፋውንዴሽን የአርት ትምህርት፣ አጫጭር ስልጠናዎችና መደበኛ ትምህርት የሚሰጥበት እንደሆነ ተነግሯል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። ሰናዷችን የአየር ብክለትን የሚቆጣጠር አንድ ቴክኖሎጂ ያስተዋውቀናል። ዮዲት በቀለ ስታንቶን ነዋሪነቷ በእንግሊዝ አገር ያደረገች የቴክኖሎጂ የፈጠራ ባለሙያ ስትሆን ኦፕን ሴንሰርስ የተሰኘ የቴክኖሎጂ ተቋም መስራችና ዋና ስራ አስፈጻሚ ናት። ኦፕን ሴንሰርስ በአሜሪካና በአውሮፓ ላሉ ትላልቅ ተቋማት የአየር ብክለት መጠን መጠቆሚያ መሳሪያዎች ላይ ሶፍትዌር የሚገጥም ተቋም ሲሆን ዮዲት ለዚህ ፈጠራዋ መነሻ የሆናት የመጀመሪያ ልጇ የነበረባት የአስም ችግር እንደሆነም ትናገራለች። ኤደን ገረመው ዮዲትን አነጋግራ ተከታዩን አሰናድታለች።
ዮዲት በቀለ ስታንቶን የተወለደችው ኢትዮጵያ ሲሆን ከጊዜ በኋላ ወደ አሜሪካ እንደመጣች ትናገራለች።
ልጅ ሆኜ አዲስ አበባ ነበርኩኝ። ያ ኮሚኒቲ ሄድ ነበረ። ከዛ ወደ ሚሽገን ሀይ ስኩል ገባሁ እና ሀይ ስኩል ቤተሰቦቼ ወደ ሜዲሲን ነበር የሚገፉኝ። እኔ ደግሞ ወደ 14 ዓመቴ ላይ የሀይ ስኩል አስተማሪ ኮምፒውተር የተወሰነ ካካ ምናምን አየኝ እና በራሱ በኪሱ ገንዘብ ገዛልኝ እዛው ትምህርት ቤት ማለት ነው እና ፍሪ ፔሪዮድ ሰጡኝ። ስለዚህ ከ14 ዓመት የጀመረ የፕሮግራሚንግ እየሞካከርኩ ነበረ። ጌም ሰራ ነበር ምናምን እና በቃ ነው ፍቅር ያዘኝ ከኮምፒውተር ጋር። ከዛ በኋላ እንደምንም ብዬ እንግዲህ ናይንቲስ ስለነበረ ብዙም የኮምፒውተር ሳይንስ ዩኒቨርሲቲ ፕሮግራሞች አልነበሩም። ግን ዩኒቨርሲቲ ተማርኩኝ ኮምፒውተር ሃርድዌር የመጀመሪያ ዲግሪ ወሰድኩኝ። ከዛ በኋላ ደግሞ የኮምፒውተር ሳይንስ ገባሁ።
ዮዲት ካደገች በኋላ ወደ እንግሊዝ ሀገር በማቅናት በተለያዩ ተቋማቶች ውስጥ ያገለገለች ሲሆን የሁለት ልጆች እናት ለመሆን በቅታለች። ነገር ግን እናትነት ቀላል አልነበረም። በተለይም የመጀመሪያ ልጇ የአስም ታማሚ መሆኗ በየጊዜው ሐኪም ቤት እንድትመላለስና እንድትጨነቅ ያደርጋት ነበር። የልጇ አስም ሳይብስና ሳይጥላት በፊት ለመከላከል በማለትም የአየር ብክለት መቆጣጠሪያ መጠቆሚያዎችን እየገዛች በቤቷና በግቢዋ ዙሪያ ታስቀምጥ እንደነበረ የምትናገረው ዮዲት፣ ይሄ የግል ተሞክሯ ታዲያ ኦፕን ሴንሰርስ ስትል የሰየመችውን ተቋም እንድትመሰረትም ምክንያት ሆኗታል።
መጀመሪያ እንግዲህ የሴንሰር ኢንትረስት የጀመርኩት ታላቋ ልጄ ትንሽ እያለች አዝማ ነበራት። ሲቪር ነበር እና ብዙ አታክ ይኖርባታል። ሆስፒታል ያስገባት ነበር፣ ያመላልሳት ነበር እና የጠረጠርኩት ይሄ ፖሊሽን፣ የአውትሳይድ ፖሊሽን ሜይ ቢ አዝማን ችግር እያደረገ ነው ወይ ጥያቄ ነበረኝ በልቤ። እና ሴንሰሮች ማድረግ ጀመርኩኝ ከቤቴ ጀርባ እና ያንን ዴታውን፣ ያው ስራዬ ስለሆነ ዴታውን እያየሁ ዴታውን ኢንተርኔት ላይ ፐብሊሽ ማድረግ ጀመርኩ፣ ሌላ ሰዎች ኢንትረስት ካላቸው ብዬ። ነበራቸው የራሳቸውንም ደግሞ ፐብሊሽ ማድረግ ጀመሩ። ከዛ ያው አቀራበርን ለነሱ ደግሞ እንዲቀላቸው፣ ለሌላ ሰዎች እንዲቀላቸው። ከዛ የመጀመሪያ ሰዎች ያው ቢልዲንግ ማኔጅመንት ሪል ስቴት፣ ብዙ ሪል ስቴት ያላቸው ሰዎች እንደው ለእኛም እስቲ እርጅን ግን ኮፕ ኢንተርኔት ላይ ፐብሊሽ የማይደረግ ሳይሆን የራሳችን የፕራይቬት እና ፕራይቬት ዴታችን ስለሆነ እስቲ አናሊቲክስ ሰንሰር ይልኝ በዚህ ሴንሰሮቹ ያው አንድ አይነት ናቸው ሌሎችን ሴንሰሮች እንፈልጋለን ምናምን ማለት ተጀምሩ እሺ አልኩና ከዛ እነሱ ያው ቢዝነስ ሆነ ማለት ነው ይሄን ያህል በፕላን አልነበረም ቀስ ይያለ ተጀመረ ከዛ ተስፋፋ አሁን ክላይንቶቻችን ሞስሊ ዩሮፕ እና ኖርስ አሜሪካ ናቸው ነው።
ኦፕን ሴንሰርስ ላለፉት 4 አመታት በትላልቅ ተቋማት ውስጥ የሚገጠሙ የአየር ብክለት መጠቆሚያዎች ሶፍትዌሮችን በመቅጠምና መረጃዎችን በማሰባሰብ የሚሰራ ተቋም ሲሆን በቅርቡ $4 ሚሊዮን መዋለ ንዋይ ድጋፍ ማግኘቱና ተቋሙ እያደገ መምጣቱንም የምትገልጸው ዮዲት በተለይም ኮቪድ-19ን ለመቆጣጠር ቴክኖሎጂ በሰፊው እንደሚያገለግል ታስረዳለች።
ከኮቪድ-19 ደግሞ ብዙ ነገሮች አሉ። ሰዎች በጣም እየታመሙና እየሞቱ ነው። ቤት ውስጥ ደግሞ የደረቀ አየር ኮቪድን ሞር እንዲሰራጭ አድርጓል። ትንሽ ሁሚዲቲ ሃየር የሆነ አየር ኮቪድ በ70% ሌስ እንዲሰራጭ ይለዋል። ስለዚህ በጣም ትልቅ ዲፍረንስ አለው። ይህ ነገሮች በጣም ኢንትረስቲንግ ናቸው። ሪሰርቾቹ እየወጡ ነው። ፎር ፕሮዳክት ላይ አስፋፋ ነው። ምክንያቱም አሁን ሰዎች ኦፊስ ሲገቡ ብዙ ሰው መግባት አይችልም። ለምሳሌ 100 ሰዎች ካሉሽ ኦፊስ ውስጥ 25 ሰዎች መግባት ይችላሉ። ስለዚህ ያንን የሚቆጣጠር ፕሮዳክቶች እና ያንን ከ5ቱ በላይ እንዳይሄድ ፕሮዳክቶች አቀረብን። አሁን አዶፕት እያደረጉት ነው።
ዮዲት የቴክኖሎጂው ዘርፍ ላይ እጅግም ብዙ ሴቶች እንደማይታዩ አንስታ፣ ነገር ግን ዘርፉ እንደሚታሰበው ከባድ ባለመሆኑ እንዲሞክሩት ታበረታታለች።
ስፔሲፊካሊ የኮምፒውተር ፊልድ ብዙ ሴቶች የሉበትም። የኖሌጅ ወይም የአቅም ጉዳይ አይደለም፣ ግን አለ ፐርሰፕሽን። እንግዲህ ወንዶች ነው የሚታዩት ፊት ለፊት ይመስለኛል። ብዙ ሴቶች አይመርጡትም፣ ሌላ እነሱን የሚመስል ሰው አያዩ እና ይሄ በቃ የነርድ የሆነ ሰው ማነጋገር የወንድ ስራ ነው ብለው አያዩትም ለነሱ ብለው እንጂ ምንም ችግር ለሴቶች ይሄን ከባድ አይደለም፣ ማይችሉት ነገር አይደለም። በጣም ነው ጥሩ ፊልድ ነው። ብዙ ስራዎች አሉ፣ ብዙ ስራዎች ኦፖርቹኒቲዎች አሉ፣ ጥሩ ክፍያ አለው። ሞር ሴቶች ከሀገራችን ቢጀምሩ ደስ ይለኛል። አይ ኖ ኢኒሽቲቭዎች አሉ ወጣቶች ሴቶችን በዛ ፊልድ ለማስገባት እና ለማስተማር ሞር ሴቶች ቢመርጡ ደስ ይለኛል።
በተጨማሪም ግንባታዎች በሚካሄዱባቸው ቦታዎች ላይ የአየር ብክለትን ለመቀነስ እጽዋትን በመትከል አስተዋጽኦ ማበርከት እንደሚቻልም አስታውሳለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ።
አድማጮች ለምሽቱ ያዝናቸው ዝግጅቶች እነዚህ ነበሩ። አብረናችሁ ያመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ንጉሱ ታምሬና እኔም ፕሮግራሙን በመምራት የቆየሁት ስመኝሽ የቆየ ነበርን። በፕሮግራማችን ላይ ያላችሁን አስተያየቶች በፌስቡክ ገጻችን እንዲሁም በትዊተር ገጻችን @VOA አምሃሪክ በማለት ልታደርሱን ትችላላችሁ። ንጉሱ ታምሬ የመሰነባበቻ አንድ ሙዚቃ ከስቱዲዮ ይጋብዘናል። የነገ ሰው ይበለን። መልካም ምሽት። Let's go.